የሉቃስ ወንጌል ምዕራፍ 16 ደግሞም ኢየሱስ ለደቀ መዛሙርቱ እንዲህ አለ። አንድ ሀብታም ሰው ቤቱን የሚያስተዳድርለት መጋቢ ነበረው። ሰዎች ይህ መጋቢ ንብረትህን ያባክናል ብለው ለሀብታሙ ሰው ነገሩት። ሀብታሙ ሰው መጋቢውን አስጠርቶ ይህ የምሰማብህ ነገር ምንድን ነው? ከእንግዲህ ወዲህ መጋቤ ልትሆን አትችልምና በመጋቢነትህ የሠራህበትን የንብረቴን ሂሳብ አቅርብልኝ አለው። መጋቢውም በልቡ እንዲህ ሲል አሰበ። አሁን እንግዲህ ጌታዬ ከመጋቢነት ሥራዬ ሊያሰናብተኝ ነው። ታዲያ ምን ማድረግ ይሻለኛል? ማረስ እንደሆነ አልችልም። መለመን ያሳፍረኛል። ቆይ የማደርገውን አውቃለሁ። ከመጋቢነት ሥራዬ ስሰናበት በቤታቸው የሚቀበሉኝ ወዳጆች እንዲኖሩኝ አደርጋለሁ። ስለዚህ የጌታውን ባለዕዳዎች ሁሉ አንድ በአንድ ጠርቶ የመጀመሪያውን ለጌታዬ የምትከፍለው ምን ያህል ዕዳ አለብህ ሲል ጠየቀው። እርሱም 100 ማድጋ ዘይት ዕዳ አለብኝ አለ። መጋቢው ይኸው መዝገብህ፣ ቶሎ ተቀመጥና 50 ማድጋ ብለህ ጻፍ አለው። ሁለተኛውንም ጠርቶ ያንተስ ዕዳ ምን ያህል ነው አለው። እርሱም 100 ዳውላ ስንዴ ዕዳ አለብኝ ሲል መለሰ። መጋቢውም ይኸው መዝገብህ፣ 80 ዳውላ ብለህ ጻፍ አለው። ሀብታሙም ሰው እምነት ያጎደለውን መጋቢ በብልህነቱ አደነቀው። ይህም ከእግዚአብሔር ሰዎች ይልቅ የዓለም ሰዎች በዓለማዊ ኑሯቸው ብልሆች መሆናቸውን ያሳያል። ቀጥሎም ኢየሱስ እንዲህ አለ። ስለዚህ በዚህ ዓለም ሀብት ወዳጆች አብጁ እላችኋለሁ። ይህን ብታደርጉ ገንዘባችሁ አልቆባችሁ ባዶ እጃችሁን ስትቀሩ ወዳጆቻችሁ ለዘላለም በሚኖሩበት ቤት ይቀበሏችኋል። በትንሽ ነገር የታመነ ሰው በትልቅ ነገርም የታመነ ይሆናል። በትንሽ ነገር የማይታመን ሰው ግን በትልቅ ነገርም አይታመንም። ታዲያ የዚህን ዓለም ሀብት በማስተዳደር የማትታመኑ ከሆናችሁ እውነተኛውን ሀብትማ ማን አምኖ ይሰጣችኋል? ደግሞም በሌላ ሰው ሀብት የማትታመኑ ከሆነ ለእናንተ የሚሆነውንስ ሀብት ማን ይሰጣችኋል? አንድ ሰው በአንድ ጊዜ ሁለት ጌታ ማገልገል አይችልም። ይህ ከሆነ አንዱን ጠልቶ ሌላውን ይወዳል፣ አንዱን አክብሮ ሌላውን ይንቃል። እንዲሁም የገንዘብ ተገዢ የሆነ ሰው የእግዚአብሔር አገልጋይ መሆን ከቶ አይችልም። ፈሪሳውያን ገንዘብ ወዳጆች ስለነበሩ ኢየሱስ የተናገረውን ሁሉ ሰምተው አፌዙበት። እርሱ ግን እንዲህ አላቸው፣ እናንተ ራሳችሁን በሰው ፊት ጻድቅ ታስመስላላችሁ፣ እግዚአብሔር ግን ልባችሁን ያውቃል። ምክንያቱም በሰው ፊት የተከበረ መስሎ የሚታይ ሁሉ በእግዚአብሔር ፊት የተዋረደና የተናቀ ነው። ኢየሱስ ንግግሩን በመቀጠል እንዲህ አለ። የሙሴ ሕግና የነቢያት መጻሕፍት እስከ አጥማቂ ዮሐንስ ድረስ ሲናገሩ ቆይተው ነበር። ከዚያም ወዲህ የሚነገረው የእግዚአብሔር መንግሥት የምሥራች ቃል ነው። እያንዳንዱም ሰው ወደዚያች መንግሥት ለመግባት ብርቱ ጥረት ያደርጋል። ይሁን እንጂ ከሕግ አንዲቱ ነጥብ እንኳ ከምትጠፋ ሰማይና ምድር ቢያልፍ ይቀላል። ሚስቱን ፈትቶ ሌላ ሴት የሚያገባ ሁሉ ያመነዝራል። እንዲሁም ከባሏ የተፈታችውን ሴት የሚያገባ ያመነዝራል። ቀጥሎም ኢየሱስ እንዲህ አለ። ቀይ ከፋይና ቀጭን ልብስ የሚለብስ አንድ ሀብታም ሰው ነበር። እርሱም በየቀኑ ተድላና ደስታ በማድረግ በቅንጦት ይኖር ነበር። መላ ሰውነቱ በቁስል የተወረሰ አልዓዛር የሚባል አንድ ድሃ ደግሞ በሀብታሙ ቤት ደጃፍ ተኝቶ ነበር። ይህም ድሃ ከሀብታሙ ማዕድ የሚወድቀውን ፍርፋሪ ለመመገብ ይመኝ ነበር። ውሾችም እየመጡ ቁስሉን ይልሱ ነበር። ከዚህም በኋላ ድሃው ሰው ሞተ። መላእክትም ወደ አብርሃም አጠገብ ወሰዱት። እንዲሁም ሀብታሙ ሰው ሞተና ተቀበረ። በሲኦልም ሲሰቃይ ሳለ ቀና ብሎ አብርሃምንና አጠገቡ የነበረውን አልዓዛርን በሩቅ አያቸው። ድምፁንም ከፍ አድርጎ እንዲህ አለ። አብርሃም አባት ሆይ እባክህ ራራልኝ። በዚህ በእሳት ውስጥ በብርቱ እሰቃያለሁና የጣቱን ጫፍ በውሃ ነክሮ ምላሴን እንዲያርስልኝ አልዓዛርን ላክልኝ። አብርሃም ግን እንዲህ አለው፣ ልጄ ሆይ አንተ በምድራዊ ሕይወት ዘመን ብዙ መልካም ነገር አግኝተህ እንደ ተደሰትህ አስታውስ። አልዓዛር ግን በችግር ላይ ነበር። ስለዚህ አሁን እርሱ እዚህ ሲደሰት አንተ ትሰቃያለህ። ከዚህም ሁሉ በላይ በእኛና በእናንተ መካከል ትልቅ ገደል አለ። ስለዚህ ከእኛ ወደ እናንተ ከእናንተም ወደ እኛ መሻገር የሚችል ማንም የለም። ሀብታሙም እንዲህ አለ፣ አባት ሆይ እንግዲያውስ እባክህ አልዓዛርን ወደ አባቴ ቤት ላከው። እዚያ 5 ወንድሞች ስላሉኝ እነርሱ ደግሞ ወደዚህ ወደ ስቃይ ቦታ እንዳይመጡ ሄዶ ያስጠንቅቃቸው። አብርሃም ግን ለነርሱ የሙሴና የነቢያት መጽሐፍ አሉላቸው፣ እነርሱን ይስሙ አለው። ሀብታሙም ሰው አብርሃም አባት ሆይ፣ ይህ የሚበቃ አይደለም። ነገር ግን አንድ ሰው ከሞት ተነስቶ ቢሄድና ቢነግራቸው ተጸጽተው ንስሐ ይገባሉ አለ። አብርሃምም የሙሴና የነቢያት መጻሕፍት የሚሉትን ካልሰሙማ አንድ ሰው ከሞት ተነስቶ ቢነግራቸውም አያምኑትም አለው።